ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ኢየሱስ ክርስቶስ በእኛ ውስጥ ካለ ፈጽሞ ባንዳች ነገር መናወጥ አንችልም። እግዚአብሔር ክንዱን ከዘረጋልን ወዳጆቼ የርሱን ክንድ መልሶ የሚያጥፍ ማንም ምንም ነገር የለም። ኢየሱስ ክርስቶስ የኑሯችን ጌታ ነው። ኢየሱስ ክርስቶስ የሕይወታችን ጌታ ነው። ለኔና ለናንተ በጎነቱን የሚያስበው እርሱ ነው እንጂ እኔና እናንተ ባወጣነው ቀመርና ሐሳብ መሰረት መውጣትና መግባት ፈጽሞ አንችልም። ኢየሱስ ክርስቶስ ስለኛ ያስባል። ኢየሱስ ክርስቶስም ደግሞ ከክፉ ነገር ይታደገናል። ክንዱ ኃያል ነው። እግዚአብሔር ይክበር ይመስገን። ምሕረት ይተፋ በዚህ ዝማሬ ስላገለገለችን እግዚአብሔር አብዝቶ ይባርካት። ንጸልይ። ጌታችን ሆይ አንተ በእውነት የኑሯችን ስርና መሰረት ነህ። ስለዚህ አንተን ታምነን ፈጽሞ አንፈራም። አቤቱ ጌታችንና መዳኒታችን ሆይ እስከዚህች ሰዓትና ቀን ድረስ የታደከን አንተ ነህና ክብር ተመስገን። ጌታችን ሆይ በእኛ ዕውቀት፣ በእኛ ብርታት፣ በእኛ ችሎታ መውጣትና መግባት አንችልም። አንተ ስትደግፈን ብቻ በሰላም እንወጣለን፣ በሰላም እንገባለን። ክብር ተመስገን። ታላቁም ትንሹም ነገር ይሄው ነው። ጌታዬ ሆይ አንተን ተስፋ የሚያደርግ ሰው ፈጽሞ አያፍርም። ስለዚህም ደግሞ አንተን ብለን ጌታ ሆይ መተናልና አታሳፍረን። በነገር ሁሉ የአባትነትህ ክንዶች ይዘርጉልን። አንተ በነገር ሁሉ ቅደምልን። በዛሬው ምሽት ደግሞ ከምንማረው ትምህርት ራሳችንን ማየት እንድንችል፣ ማንነታችንን ማግኘት እንድንችል እርዳን። ቃልህንም ደግሞ ባርክልን፣ ጊዜውንም ባርክልን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮች፣ ትላንትናው ምሽት ክፍለ ጊዜ ጥናታችን ንጉሡ ኢዮሳፍጥ ከአካብ ጋር ስላደረገው ስምምነት መወቀሱን፣ በጠላት አገር የተቃጣበትንም ወረራ እንዲሁም ደግሞ የኢዮሳፍጥን ጸሎት በስፋት መመልከታችን ይታወሳል። ወደ መጨረሻ ላይ ከምዕራፍ 21 እግዚአብሔርን በመተውና በኃጢአት ምክንያት የመጣውን ውድቀት ስንመለከት ከሰዓት አኳያ ዝግጅታችንን ማቋረጣችን ወይም ደግሞ ማገባደዳችን ይታወሳል። ዛሬም ደግሞ ትላንት ካቆምንበት ስፍራ እንጀምራለን እና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሁለተኛ ዜና ምዕራፍ 21 ቁጥር 7ን ተመልከቱ። ሁለተኛ ዜና ምዕራፍ 21 ቁጥር 7ን ተመልከቱ። ወዳጆች፣ በትላንትናው ምሽት ክፍለ ጊዜ ጥናታችን የኢዮራም ርኩሰት የሞላበት አገዛዙን በጥቂቱም ቢሆን መጥቀሳችን ይታወሳል። ዛሬም ከዚያው እንቀጥላለንና እስቲ ቁጥር 7ን አብረን እንመልከት። ነገር ግን ከዳዊት ጋር ስላደረገው ቃል ኪዳን ለርሱና ለልጆቹም በዘመናት ሁሉ መብራት ይሰጠው ዘንድ ስለሰጠው ተስፋ እግዚአብሔር የዳዊትን ቤት ያጠፋ ዘንድ አልወደደም ይላል። ይህ ሰው እጅግ ክፉ ስለሆነ እግዚአብሔር ሊፈርድበትና ዘሩን ሊያጠፋ ወደደ። ነገር ግን እንደምትመለከቱት ወገኖቼ እግዚአብሔር ለሰጠው ቃል ኪዳን ታማኝ በመሆኑ ለዳዊት የገባለትን ቃል ሊያጠፋና የዳዊት ዘር ሐረግ ፈጽሞ ሊያጠፋ አልፈለገም። አስተዋላችሁ? ለዳዊት የገባለትን ቃል ሊያጠፋና የዳዊትን የዘር ሐረግ ፈጽሞ ሊያጠፋ አልፈለገም። አሁን የምናየው የእግዚአብሔር ፍርድ ወደ እርሱ እየመጣ መሆኑን ነው። ቁጥር 8 ቁጥር 9 እና 10 እንደሞ አብረን እናንብብ። በርሱም ዘመን ኤዶሚያስ በይሁዳ ላይ አመጸ፣ ለራሱም ንጉሥ አነገሰ። ኢዮራምም ካለቆቹና ከሰረገሎቹ ሁሉ ጋር ተሻገረ። በሌሊትም ተነስቶ እርሱንና የሰረገሎቹን አለቆች ከበው የነበሩትን የኤዶሚያስን ሰዎች መታ። ኤዶሚያስ ግን በይሁዳ ላይ እስከ ዛሬ ድረስ አመጸ። በዚያንም ዘመን ልብና ደግሞ በእርሱ ላይ አመጸ፣ የአባቶቹን አምላክ እግዚአብሔርን ትቶ ነበርና ይላል። ይህ ፍርድ ለምን በኢዮራም ላይ እንደመጣ እግዚአብሔር ግልጽ አድርጎታል። ይህ ፍርድ በእግዚአብሔር እጅ እንደመጣ ቃሉ ይናገራል። የአባቶቹን አምላክ ጌታ እግዚአብሔርን ትቷልና ሰላም አይኖረውም። አንዳንድ ሰዎች ተነስተው መጽሐፍ ቅዱስ በኃጢአት ላይ የእግዚአብሔርን ፍርድ አያስተምርም ይላሉ። በእውነቱ እኔ በእነዚህ ሰዎች አመለካከትና አስተያየት በጣም ነው የማዝነው። እነዚህ ሰዎች መጽሐፍ ቅዱስን ወይ አያምኑም ወይንም ደግሞ አያውቁትም። እግዚአብሔር ግን በኃጢአት ላይ እንደሚፈርድ በቃሉ ይናገራል። ብዙዎቻችን ወገኖቼ ይህንን ፍርድ በራሳችን ሕይወት ውስጥ ተመልክተነው ፈትነነዋል። ቁጥር 11 ልብ በሉ። ዳግምም በይሁዳ ተራሮች ላይ መስገጃዎችን ሠራ፣ በኢየሩሳሌምም የተቀመጡትን እንዲያመነዝሩ አደረጋቸው፣ ይሁዳንም አሳተው ይላል። አባቱ ኢዮሳፍጥ ነጻ ያወጣቸውን ሕዝቦች መልሶ ወደ ጣዖት መራቸው። እስቲ የኤልያስን መልእክት ደግሞ ይህንን አስመልክቶ ምን እንዳለ እንመልከት። አሁን እግዚአብሔር ምናልባት እናንተ የረሳችሁትን እርሱ ግን የማይረሳውን የጥንት ወዳጁን ሲጠራ እንመለከታለን። ከባዱን መልእክት ከእግዚአብሔር ተቀብሎ ወደ ሕዝቡ እንዲያደርስ እግዚአብሔር የሚጠራው ይህንን ሰው ነው፣ ነቢዩ ኤልያስን ማለቴ ነው። ይህ ሰው ችግርን አስወጋጅና ለሥራው እውነተኛ የሆነ ሲሆን ስሙም ኤልያስ ይባላል። እስቲ ቁጥር 12ን አለፍ ብላችሁ ተመልከቱ። ከነቢዩም ከኤልያስ እንዲህ የሚል ጽሕፈት መጣበት፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ በአባትህ በኢዮሳፍጥ መንገድ በይሁዳም ንጉሥ በአሳ መንገድ አልሄድክምና ይላል። ብዙ ሰዎች ኤልያስን ጽሑፍ ካልጻፉ ነቢያት ውስጥ ይመድቡታል፣ ጽሑፍ ያልጻፈ ነቢይም ብለው ይጠሩታል። በርግጥ በኤልያስ ስም የተጠራ ወይም የተጻፈ መጽሐፍ በመጽሐፍ ቅዱስ ውስጥ ፈጽሞ አናገኝም። ሆኖም ኤልያስ የጻፈው መጽሐፍ ባይኖርም መልእክትን ጽፏል። ከነዚህም መልእክቶች ውስጥ ከላይ ያነበብነውና እንዲህ የሚለው ከባዱ መልእክት ይገኝበታል። በአባትህ በኢዮሳፍጥ መንገድ በይሁዳም ንጉሥ በአሳ መንገድ አልሄድክምና በማለት መልእክቱን እንዲህ ሲል ይቀጥላል። እስቲ እናንብበው። ከቁጥር 13 እስከ 15 ያለውን ስፍራ ተመልከቱ። በእስራኤል ነገሥታት መንገድ ግን ሄዳልና የአካብን ቤት እንዳደረገ ይሁዳንና በኢየሩሳሌም የሚኖሩትን እንዲያመነዝሩ አድርገሃልና ካንተም የሚሻሉትን የአባትህን ቤት ወንድሞችህን ገለሃልና፣ እነሆ እግዚአብሔር ሕዝብህንና ልጆችህን ሚስቶችህንም ያለህንም ሁሉ በታላቅ መቅሰፍት ይቀስፋል። አንተም ከደዌው ጽናት የተነሣ አንጀትህ በየዕለቱ እስኪወጣ ድረስ በክፉ የአንጀት ደዌ ትታመማለህ ይላል። በኤልያስ በኩል ለኢዮራም የመጣው የፍርድ መልእክት ይህ ነበር። ወዳጆቼ ይህ መልእክት እጅግ ከባድ ከመሆኑም በላይ ያልተለመደና እንግዳ እንዲሁም አስፈሪ ነበር። በኢዮራም ላይ የመጣውን ፍርድ ሲቀጥለን እንመልከት። አሁን በኤልያስ በኩል የመጣውን የፍርድ ቃል ትክክለኛነት እንመለከታለን። ቁጥር 16 እና 17ን ተመልከቱ። እግዚአብሔርም የፍልስጤማውያንና በኢትዮጵያውያን አጠገብ የሚኖሩትን የአረባውያንን መንፈስ በኢዮራም ላይ አስነሳ። ወደ ይሁዳም መጡ፣ አፈረሱትም፣ የንጉሡንም ቤት ዕቃ ሁሉ፣ ወንዶች ልጆቹንም ሴቶች ልጆቹንም ማረኩ። ከታናሹም ልጅ ከአካዚያስ በቀር ልጅ አልቀረለትም ይላል። እነዚህ ለኢዮራም ጠላት የሆኑ አገሮች ሁሉ በአሳና በኢዮሳፍጥ ዘመን ወዳጆችና ሰላማዊ ነበሩ። አሁን ግን ለእርሱ ጠላቶች ሆነው መጡ። ወደ አገሩም ጦርነት መጣ። ለምን ይሆን ይህ ጦርነት የመጣው? ምክንያቱም ጦርነት የኀጢአት ውጤት ስለሆነ ነው። አንዳንድ ጊዜ ጦርነት የሚካሄደው በጦር ሜዳ ብቻ መስሎ ይታየናል። ወገኖቼ፣ ወዳጆቼ፣ ጦርነት በቤታችን ውስጥ ሊካሄድ ይችላል። ጦርነት በሕይወታችን ውስጥ ሊካሄድ ይችላል። ጦርነት የሚጀምረው በኀጢአት በተሞላው በሰው ልብ ውስጥ ነው። ከቁጥር 8 እስከ 10 ያለውን ብታነቡ ይህ ሰው በማይፈወስ ደዌ እግዚአብሔር አንጀቱን ቀስፎት ታገኙታላችሁ። ይህ ክፉ የሆነ ሰው በፈጸመውና በሠራው በደል ምክንያት በስቃይ ተወገደ። በቀብሩም ወቅት ምንም ዓይነት ክብር አልተደረገለትም። ይህም የሚያሳየው ልብ በሉ፣ በቀብሩም ወቅት ምንም ዓይነት ክብር አልተደረገለትም። ይህም የሚያሳየው በሕዝቡ ዘንድ ምን ያህል እንደ ተጠላና እንደ ተናቀ ነው። በሚቀጥለው ምዕራፍ ውስጥ የዚህ ክፉ ሰው ሚስት ከዚህ በፊት ከነገሱት ውስጥ ይበልጥ የተጠላቸውና መግዛት መጀመሯን ነው። የአካዚያስ ክፉ አገዛዝን ደግሞ ቀጥለን ከምዕራፍ 22 እንመለከታለን። ቁጥር 1ን ተመልከቱ። በኢየሩሳሌም የነበሩትም ታናሹን ልጁን አካዚያስን በርሱ ፋንታ አነገሡት። የመጣባቸው የአረብና የአሊማዞን የሽፍቶች ጭፍራ የእርሱን ታላቆች ገለዋቸው ነበርና የይሁዳ ንጉሥ የዮራም ልጅ አካዚያስ ነገሰ ይላል። ለአንድ ሰው ሁለት ስሞች ተሰጥተው ስለ ነበረ ስሙ አንዳንድ ጊዜ ያምታታል። እዚህ ላይ አካዚያስ ተብሎ የተጠራው በሁለተኛ ዜና ምዕራፍ 21 ቁጥር 17 ውስጥ ኢዮሐዝ ተብሎ ተጠርቷል። ልብ በሉ፣ በሁለተኛ ዜና ምዕራፍ 21 ቁጥር 17 ውስጥ ኢዮአሐዝ ተብሎ የተጠራ ነው። ከልጆቹ ሁሉ የተረፈ አንድ ልጅ ቢኖር አካዚያስ ነበረ። ሌሎቹ የዮራም ልጆች ግን በሙሉ በጠላት ሠራዊት ተገለዋል። ከቁጥር 2 እስከ 4 ያለውን ተመልከቱ። አካዚያስም መንገስ በጀመረ ጊዜ እድሜው 42 ዓመት ነበር። በኢየሩሳሌምም 1 ዓመት ነገሰ። እናቱም ጎቶሊያ የተባለች የዘንበሪ ልጅ ነበረች። እናቱም ክፉ ለማድረግ ትመክረው ነበርና እርሱ ደግሞ በአካብ ቤት መንገድ ሄደ። አባቱም ከሞተ በኋላ የአካብ ቤት እንዳደረገ በእግዚአብሔር ፊት ክፉ አደረገ። እስኪጠፉ ድረስ መካሪዎች ነበሩትና ይላል። እውነቱን ለመናገር ወገኖቼ በዙፋኑ ላይ ተቀምጣ የነበረችው እናቱ ነች። ከዙፋኑም በስተጀርባ ትልቅ ኃይል ነበራት። ይህቺ ሴት የአካብና የኤልዛቤል እንዲሁም የዘንበሪን ሴት ልጅ ነበረች። ይህቺ ሴት ባሏን ኢዮራምን ከእግዚአብሔር መንገድ እንዳወጣች ታስታውሳላችሁ። አሁንም ልጁ አካዚያስ የምትለውን መስማት ጀመረ። ለውድቀቱም የሚሆነውን የሰሜኑን መንግሥት መርህ ተከተለ፣ በአካብም መንገድ ሄደ። ቁጥር 5ን ተመልከቱ። በምክራቸውም ሄደ። ከእስራኤልም ንጉሥ ከአካብ ልጅ ከኢዮራም ጋር የሶርያን ንጉሥ አዛኤልን በሬማት ዘገላድ ሊዋጋ ሄደ። ሶርያውያንም ኢዮራምን አቆሰሉት ይላል። ሌላው የሚያምታታው ስም የተጠቀሰው እዚህ ላይ ነው። ኢዮራም የሚለው ስም በሰሜኑም በደቡቡም መንግሥት ውስጥ ነበር። የደቡቡ መንግሥት የይሁዳ ንጉሥ የነበረው ኢዮራም ቀደም ሲል እንዳየነው በእግዚአብሔር ፍርድ ምክንያት ሞቷል። አሁን የእርሱ ልጅ የሆነው አካዚያስ በመንግሥቱ ላይ ተቀምጦ ከሰሜኑ ንጉሥ ከኢዮራም ጋር ስምምነት ሲያደርግ ነው የምናየው። ኢዮራም ከሶርያውያን ጋር በተደረገው በዚህ ጦርነት ምክንያት ቆሰለ። ከሶርያም ንጉሥ ካዛኤል ጋር በተዋጋ ጊዜ ሶርያውያን በሬማት ያቆሰሉትን ቁስል ይታከም ዘንድ ወደ እስራኤል ተመለሰ። ታሞም ነበርና የይሁዳ ንጉሥ የኢዮራም ልጅ አካዚያስ የአካብን ልጅ ኢዮራምን ያይ ዘንድ ወደ እስራኤል ወረደ ይላል ቁጥር 6። የይሁዳ ንጉሥ የሆነው አካዚያስ የእስራኤልን ንጉሥ ኢዮራምን ለመጎብኘት ወደ እስራኤል ሄደ። አካዚያስም ወደ ኢዮራም በመምጣቱ ይጠፋ ዘንድ የእግዚአብሔር ፈቃድ ነበር። በመጣም ጊዜ ከኢዮራም ጋር እግዚአብሔር የአካብን ቤት ያጠፋ ዘንድ ወደ ቀባው ወደ ናሜሲ ልጅ ወደ ኢዩ መጣ ይላል ቁጥር 7 ደግሞ። እዚህ ላይ የሚያስደንቀው ነገር ቢኖር ወገኖቼ ኢዩ የይሁዳ ንጉሥ የሆነው አካዚያስ ከሰሜኑ ንጉሥ ከኢዮራም ጋር አብሮ መኖሩን አለማወቁ ነው። እስቲ ምን እንደሆነ ተመልከቱ። ቁጥር 8ን ተመልከቱ። ኢዩም በአካብ ቤት ላይ ፍርድን ሲፈጽም የይሁዳን መሳፍንትና አካዚያስ ያገለግሉ የነበሩትን የአካዚያስን ወንድሞች ልጆች አግኝቶ ገደላቸው ይላል። እነዚህ አካዚያስን ያገለግሉ የነበሩት ልጆች አረቦች ይሁዳን በወረሩ ጊዜ የገደሏቸው የአካዚያስ ወንድሞች ልጆች ናቸው። ለርሱ ዘመዶች ናቸው ማለት ነው ባጭሩ። ኢዩ ወደ ኢዮራም ሲገሰግስ ባገኛቸው ጊዜ ያለ ፍርድ ሁሉንም ፈጃቸው ወይም ደግሞ ገደላቸው። በመቀጠልም ሊያመልጥ የሞከረውን አካዚያስን ተከትሎ ገደለው። ቁጥር 9ን ተመልከቱ። አካዚያስንም ፈለገው፣ በሰማርያም ተሸሽጎ ሳለ አገኙት። ወደ ኢዩ ማምጥቶ ገደሉትና በፍጹም ልብ እግዚአብሔርን የፈለገው የኢዮሳፍጥ ልጅ ነው ብለው ቀበሩት። ከአካዚያስም ቤት ማንም መንግሥትን ይይዝ ዘንድ የሚችል አልነበረም ይላል። ወገኖቼ ይህ ደም የሚፈስበት ወቅት ነው። እግዚአብሔር በኃጢአት ላይ እንደሚፈርድ እንድናውቅ ይህንን ታሪክ ዘግቦልናል። አንድ ሰው በኃጢአቱ ጸንቶ እንደማይኖር ሊያሳውቀን ስለወደደ ይህንን በማድረግ አሳየን። የጎቶሊያ አስከፊውን አገዛዝ ከሁለተኛ ዜና ምዕራፍ 22 ቁጥር 10 እንመልከት። ያካዚያዝንም እናት ጎቶሊያ ልጇ እንደሞተ ባየች ጊዜ ተነስታ የይሁዳን ቤተ መንግሥት ዘር ሁሉ አጠፋች ይላል። እዚህ ላይ ከእናንተ ጋር በግልጽ ልነጋገረው የምፈልገው ነገር አለኝ ወዳጆቼ። ይህች ደም የጠማት ሴት የልጅ ልጆቿን ደም ለማፍሰስ ወደ ኋላ አላለችም። አያት ከሆናችሁ ስለ ልጅ ልጃችሁ ምን እንደሚሰማኝ ትረዳላችሁ፣ ስሜቴንም ትጋራላችሁ። እውነቱን ለመናገር የልጅ ልጅ ከልጅ የበለጠ ፍቅር ይሰጣል። ይህች የሰው ደም የጠማት አረመኔ ንግሥት እንዴት አድርጋ የልጅ ልጇን እንደ ገደለችና እንደ ጨረሰች ሊገባኝ አይችልም። ነገር ግን ያለ ርኅራዬ ይህንን የጭከና ሥራ ፈጸመች። ሁሉንም የልጅ ልጆቿን በሰይፍ አስገደለች። ነገር ግን አንዱ ልጅ ሞግዚቱ ስለ ደበቀችው ሊተርፍ ቻለ። ቁጥር 11ና 12ን ተመልከቱ። በዚህ ሁኔታ የአካዚያዝን ልጅ ኢዮአስ ባይተርፍ ኖሮ የዳዊት የዘር ሐረግ በተቋረጠ ነበር። እጅግ ያሳዝናል። አስደንጋጭም ነው። እግዚአብሔርም ስለ መሲሁ መምጣት ለዳዊት የገባለት ተስፋ ባልተፈጸመ ነበር። ቁጥር 11 እና ቁጥር 12ን በኋላ በደንብ ተመልከቱ። ወደ ክርስቶስ የሚወስደውን የዘራረግ ለማጥፋት ሰይጣን ወዳጆቼ ምን ያህል ደግሞ ደጋግሞ እንደሞከረ እንመለከታለን። በግብጽ ውስጥ ወደ ክርስቶስ የሚያመጣውን የዘራረግ ለማጥፋት አዲስ የሚወለዱ ወንዶች በሙሉ እንዲገደሉ ሰይጣን ምን ያህል እንደሞከረ ታስታውሳላችሁ። ኢየሱስ ክርስቶስ ከተወለደ በኋላም መሲሁን አገኘን ብለው በሄሮድ ትእዛዝ በቤተልሔም አካባቢ የተወለዱ ወንዶች ልጆችን በሙሉ ፈጁ። ነገር ግን አልተሳካም። እዚህም ላይ የምንመለከተው ሰይጣን የዳዊትን ዘር ለማጥፋት ምን ያህል እንደሞከረ ነው። ሆኖም ግን አንድ ሰው ተረፈ። ይህ ኢዮአስ የተባለ ትንሽ ልጅ ከግድያ ተረፈ። ቁጥር 11 እና 12ን አንብቡ ብዬ ደጋግሜ የምናገረውም ለዚህ ነው። በወቅቱ ዕድሜው አንድ ዓመት ነው። በቤተ መቅደስ ውስጥ ለስድስት ዓመታት ሸሸጉት። በእነዚህ ዓመታት ውስጥ ይህቺ ልጅ በልጅ ልጆቿ ደም የታጠበች ንግሥት ምድሪቷን ትገዛ ነበር። እስቲ የሆነውን ደግሞ ተከትለን ከምዕራፍ 23 እና ከምዕራፍ 24 እንመልከት። በእነዚህ ሁለቱ ምዕራፎች ውስጥ በምዕራፍ 23 እና በምዕራፍ 24 ማለቴ ነው በኢዮአስ ዘመን የተደረገውን መንፈሳዊ መነቃቃት በዋናነት እንመለከታለን። ቶሎ ቶሎ ጻፍ ጻፍ አድርጉ። በምዕራፍ 23 እና በምዕራፍ 24 በኢዮአስ ዘመን የተደረገውን መንፈሳዊ መነቃቃት በዋናነት እንመለከታለን። ኢዮአስ በገዛበት ዘመን ሁሉ ሦስተኛው መንፈሳዊ መነቃቃት በደቡቡ በይሁዳ መንግሥት ዘንድ ተፈጸመ ወይም ደግሞ ተከናወነ። ለዚህ መንፈሳዊ መነቃቃት ምክንያት የሆነው ካህኑ ዮዳሄ ነበር። የኢዮአስን መንግሥት እስቲ ከቁጥር 1 እናንብብ። በሰባተኛው ዓመት ዮዳሄ በረታ። የመቶ አለቆችንም የይሮሃምን ልጅ አዛሪያስን፣ የዮሐናንንም ልጅ ይስማኤልን፣ የኦብዴንም ልጅ አዛሪያስን፣ ያዳንም ልጅ ምኤስያን፣ የዝክሪንም ልጅ ኤልሳፋጥን ወስዶ ከእነርሱ ጋር ቃል ኪዳን አደረገ ይላል። የደም አፍሳሿ ንግሥት አገዛዝ ካህኑን ዮዳሄን አላስደሰተውም። ስለዚህ በመንግሥት ውስጥ ሥልጣን ያላቸውን ሰዎች በሚስጥር በመሰብሰብ ከዳዊት ዘር የሆነና ከግድያ የተረፈ የአካዝያዝ ልጅ እንዳለ ነገራቸው። ይህንንም በሰሙ ጊዜ ሁሉም ደስ አላቸው፣ ሊያነግሡትም ተስማሙ። ከቃሉ እንደምንመለከተው ሌዋውያን ሁሉና በእስራኤል መንግሥት ውስጥ ሥልጣንና ተሰሚነት ያላቸው ሰዎች በሙሉ ትንሹን ኢዮአስን ለማንገስ በቤተ መቅደሱ ተገኙ። በቡድን በቡድንም በመከፋፈል በቤተ መቅደሶቹ በር ላይ በመቆም ለዚህ ትንሽ ልጅ ጥበቃ ያደርጉለት ጀመር። ማንም ወደ ቤተ መቅደሱ እንዳይገባም ከለከሉ። ትንሹ ኢዮአስም መሳሪያ በታጠቁ ሰዎች ከመጠበቁም በላይ በካህናቶችና በሌዋውያን ጥበቃ ስር ሆነ። ይህንን ትንሽ ልዑል ለማንገስም ሁሉ ነገር ተዘጋጀ። እስቲ ቁጥር 11ን እናንብብ። የንጉሡንም ልጅ አውጥተው ዘውዱን ጫኑበት፣ ምስክሩንም ሰጡት፣ አነገሱትም። ዮዳሄና ልጆቹም ንጉሡ ሺህ ዓመት ንገስ እያሉ ቀቡት ይላል። ከዳዊት ዘር የሆነው ትንሹና የሰባት ዓመቱ ኢዮአስ በይሁዳ ላይ ነገሰ፣ በዙፋኑም ላይ ተቀመጠ። እስቲ ቀጥለን ደግሞ የጎቶልያን መገደል እንመልከት። ጎቶልያ የዳዊትን ዘር ሁሉ ያጠፋች መስሏት ነበር። የንግሥናውን ሥልጣን ይዛ ለመግዛት ጽኑ ፍላጎት ስለነበራት የልጅ ልጆቿ ሳይቀሩ ሁሉንም ፈጀቻቸው። ቁጥር 12ን ልብ በሉ። ጎቶልያም የሚሮጡትንና ንጉሡን የሚያመሰግኑትን የሕዝቡን ድምፅ በሰማች ጊዜ ወደ ሕዝቡ ወደ እግዚአብሔር ቤት መጣች ይላል። ተመልከቱ፣ ይቺ ጎቶልያ የተባለች ጨካኝ ሴት በሰማችው ነገር ተደንቃ ወደ እግዚአብሔር ቤት ወደ መቅደሱ እንደ መጣች ልነግራችሁ ወዳለሁ። ቁጥር 13ን እስቲኒ። እነሆም ንጉሡ በመግቢያው በአምዱ አጠገብ ሆኖ ከንጉሡም ጋር አለቆችና መልእክተኞች ቆመው አየች። የአገሩም ሕዝብ ሁሉ ደስ ብሏቸው መለከቱን ይነፉ ነበር። መዘምራንም በዜማ ቃያ ዜሞ የምዝጋና መዝሙር ይዘምሩ ነበር። ጎቶልያም ልብሷን ቀዳ አመጽ ነው አመጽ ነው ብላ ጮኸች ይላል። ይህ ሁኔታ በዚህች አረመኔ ሴት አመለካከት አመጽ ነበር። ቁጥር 14 እና 15ን በኋላ ተመልከቱ። በካህኑ ዮዳሄ በኩል የመጣው መንፈሳዊ መነቃቃት ደግሞ ምን ይመስል እንደነበረ ቀጥለን እናያለን። ኢዮአስ ገና ትንሽና የሰባት አመት ልጅ ስለሆነ በካህኑ በዮዳሄ ሞግዚትነትና ምክር ውስጥ ዋለ። ይህ ካህን የእግዚአብሔር አገልጋይ ሲሆን ሕዝቡንና የይሁዳን መንግስት ወነተኛ የሆነውን አምላክ እግዚአብሔርን ወደ ማምለክ የመራ ሰው ነው። ዮዳሄ የሚላል ቁጥር 16 ዮዳሄም በርሱና በሕዝቡ ሁሉ በንጉሱም መካከል የእግዚአብሔር ሕዝብ ይሆኑ ዘንድ ቃል ኪዳን አደረገ ይላል። ዮዳሄ የባልን መሠዊያ አፈረሰ፣ ካህናቶቹንም ገደለ። በሚቃጠለው መሥዋዕት ፊት የእግዚአብሔርን ካህናትንና ሌዋውያንን አቆመ። ሕዝቡም ወደ ወነተኛው አምላክ ወደ ጌታ እግዚአብሔር ተመለሰ። ዘማሪዎችና የዜማ ቃዎች ዳዊት በሰየማቸው ስፍራ ቆሙ። ጠባቂዎችና ተመልካቾች የቤተ መቅደሱን መግቢያ በሮች ስለጠበቁ የረከሰና ንጹህ ያልሆነ ነገር ወደ እግዚአብሔር ቤት አይገባም ነበር። ቁጥር 1ን ተመልከቱ። አገሩም ሕዝብ ሁሉ ደስ አላቸው፣ ከተማይቱም ጸጥ አለች፣ ጎቶሊያንም በሰይፍ ገደሏት ይላል። የእግዚአብሔር ፍርድ በመገለጹና ኃጢአት በመወገዱ ምድሪቷ ሰላምንና ጸጥታን አገኘች። መንፈሳዊ መነቃቃቱም እንደገና ጀመረ። በመቀጠል ደግሞ ከሁለተኛ ዜና ምዕራፍ 24 ቁጥር 1 የኢዮአስን መንግሥት እንመለከታለን። ኢዮአስ ይላል ቁጥር 1 ኢዮአስም መንግሥት በጀመረ ጊዜ የሰባት ዓመት ልጅ ነበረ። በኢየሩሳሌም 40 ዓመት ነገሰ። እናቱ ሳቢያ የተባለች የቤርሳቤ ሴት ነበረች ይላል። ዮዳሄ በዚህ በትንሽ ልጅ ያገዛዝ ዘመን በተለይም በመጀመሪያዎቹ አካባቢ ማንኛውንም እገዛና እርዳታ ያደርግለት ነበር። ከላይ እንዳነበብነው ወገኖቼ የኢዮአስ እናት ስም ተጠቅሷል። ምናልባትም እቺ ሴት መልካም ሳትሆን አልቀረችም። የሕዝቡንና የልጇን ወደ እውነተኛ አምላክ መመለስም ሳትደግፍም አልቀረችም። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬው ዝግጅታችን እዚህ ላይ ያበቃል።
በመቀጠል ደግሞ ከእናንተ አስተያየት አንዱን አብረን እንመለከታለን። በጌታ የተወደድክ ወንድማችን አስፋው ከበደ ከአርጆ የጻፍክልን ደብዳቤ ደርሶናል። ወንድማችን አስፋው ከበደ የእግዚአብሔር አብ ፍቅር የልጁም የጌታ የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ይብዛልህ ይጨመርልህ። አዎ ከዚህ በፊት የጻፍንልህ ደብዳቤዎች እንዲሁም የላክንልህ መጽሔት እንደደረሰ ገልጸ ጽፈህልናል። ፕሮግራማችንንም በመከታተል ደግሞ በዚህ የመጽሐፍ ቅዱስ ትምህርት በራዲዮ ብዙ እንደተጠቀምክም ገልጸ የጻፍክልንን አንብበናል። እግዚአብሔር አሁንም ደግሞ እንዳንተ ላሉቱ መልካምን ማዕድ አዘጋጅቷልና ብዙዎች በእውነት ተጠቅመው ከዚህ ከጨለማ ዓለም መውጣት እንደሚችሉ ከስህተት ትምህርትም መጠበቅ እንደሚችሉ እምነታችን ነው። እግዚአብሔር ይህንን አድርጓልና በመጨረሻም ላይ የጠየቀውን ጥያቄ ደግሞ መልሱን በፖስታ ቤት በኩል እንደ ወትሮ ሁሉ እንልክልሃለንና ተጠባበቅ። ቀጣዩን ደብዳቤን እኛም እንጠባበቃለንና ጻፍልን። እግዚአብሔር ባለህበት ስፍራ ጸጋውን ያብዛልህ። ሰላም።
ሰው እንደሚያድርግ አንተ አታደርግም። ስምህ በትንሽ ተነስቶ አያውቅም። ትባላለህ እንጂ ወትመህ ስበር ባህርን ከፍሎ ሕዝብ አሻገረ ከፍሎ አሻገረ ከፍሎ አሻገረ ከፍሎ አሻገረ ከፍሎ አሻገረ እኔ ግን በድል ተሻገርኩ ጌታዬን ስለተማመንኩ ጉልበቴን ዝማሬ መሆናል ለአምላኬ ምስጋና ይገባል። እኔ ግን በድል ተሻገርኩ ጌታዬን ስለተማመንኩ ጉልበቴን ዝማሬ መሆናል ለአምላኬ ምስጋና ይገባል አምላኬ ምስጋና ይገባል ወዳጄ መስጋና ይከባ አምላኬ መስጋና ይከባ ወዳጄ መስጋና ይከባ ሲከፈል ማን ሰምቶ ያ